ጋቢና ቪኦኤ። ሰላም ሰላም፣ እንዴት አመሻችሁ? ተሳፈሩ፣ ገባ በሉ፣ ታክሲው ሞልቷል። ሄኖክ ሰማእግዜር ነኝ። ጋቢና ቪኦኤ አስገባችሁ።
እንደምናመሻችሁ የጋቢና ቪኦኤ አድማጮቻችን፣ እንግዲህ ዛሬ ለምሽቱ በተሳሳተ የጋቢና ቪኦኤ የመክፈቻ ነው የከፈትነው። ሄኖክ ከኛ ጋር የለም፣ አብረናችሁ የምናመሸው እኔ ጽዮን ግርማና ባልደረባችን ኤለናት። እንደምናመሻችሁ የጋቢና ቪኦኤ አድማጮች፣ የዛሬ ሰኞ ታህሳስ 27 2012 ዓ.ም ምሽት ፕሮግራማችንን እናስተዋውቃችሁ። በቅርቡ በአንድ የወሎ ዩኒቨርሲቲ ተማሪ ላይ የተፈጸመው ግድያ አካባቢውን የማይወክል እንደሆነ ነዋሪነታቸው ደሴ ከተማ የሆነ የተለያዩ የህብረተሰብ ክፍሎች ገልጸዋል።
ወሎ ዩኒቨርሲቲ ላይ የተፈጸመው ድርጊት እንደ ደሴ ደሴ እንደ ወሎ ወሎን በጥቅሉ እንደ አማራን የሚወክል አይደለም።
ዝርዝር ያለ ዘገባ ይዘን እንመለሳለን። በገና ዜማ ላይ እንገኛለን። ነገ ገና ነው። ወጣቶች በዓሉን እንዴት እያሳለፉት ይገኛሉ?
በዓሉን ዋዜማ አሁን ከዚህ በኋላ ኤግዚቢሽን ለመግባት ነው። ትንሽ እዚህ ሻይ ቡና ብለን ከዛ ሚሊኒየም ሆል ኤግዚቢሽን አለ። ኤግዚቢሽን ገብተን ከዛ በኋላ ወደ ቤት
ጠይቀናቸዋል። አስተያየታቸውን ይዘን እንመለሳለን። እስከ ዝግጅታችን ማብቂያ አብራችሁን ቆዩ። ሌሎች ለምሽቱ ያዘጋጀናቸውን ዘገባዎችም ታዳምጣላችሁ። ፕሮግራሙን በመምራት አብሬያችሁ የማመሸው ጽዮን ግርማ ነኝ። ለአጫጭር ዜናዎች ደግሞ ኤደን ገረመው አብራኛለች። ከሷ ቀርተዋችሁ
ከዜናዎቹ ጋር ተመልሰን መጥተናል። የድሬዳዋ ዩኒቨርሲቲ ሴኔት ዛሬ ባካሄደው አስቸኳይ ጉባኤ በዩኒቨርሲቲው ለተፈጠሩ ችግሮች አስተዋጽኦ ነበራቸው ባላቸው 19 ተማሪዎች ላይ የዲሲፕሊን ቅጣት ሲያስተላልፍ፣ በሌሎች 69 ተማሪዎችና አንድ የቀድሞ ተማሪ ላይ ደግሞ የማጣራት ስራ እየሰራው ነው ብሏል። ሙሉ በሙሉ ከዩኒቨርሲቲው እንዲሰናበቱ የተወሰነባቸው ሁለት ተማሪዎች ስለታማ መሳሪያዎች ይዘው የተገኙ መሆናቸውን በዩኒቨርሲቲው የፌስቡክ ገጽ ላይ ዛሬ ይፋ ሆኗል። በተመሳሳይ በዩኒቨርሲቲው አስተዳደርና ሰራተኞች መምህራንም ላይ አስፈላጊው ማጣራት ተካሂዶ በዩኒቨርሲቲው አለመረጋጋት ላይ እጃቸው አለበት የተባሉትና በቅርቡ እርምጃ እንደሚወስድ በሴኔት መወሰኑንና ሕይወታቸው ካለፈ ሁለት ተማሪዎች ጋር በተያያዘ በወንጀል የተጠረጠሩ ተማሪዎችም በፖሊስ ቁጥጥር ስር ሆነው ምርመራ እየተደረገባቸው መሆኑንም የዩኒቨርሲቲው የሕዝብና ዓለም አቀፍ ግንኙነት ዳይሬክተር የሆኑት አቶ ደጃሳ ጋንፉሬ ዛሬ ለአሜሪካ ድምጽ አስታውቀዋል። ዘገባውን ያደረሰን አዲስ ቸኮል ነው። ሶስት የዩናይትድ ስቴትስ መከላከያ ሚኒስቴር ሰራተኞች ኬንያ ውስጥ ጽንፈኛ አማጽያን በከፈቱት ጥቃት ሞተዋል። አማጽያኑ የዩናይትድ ስቴትስ ጸረ ሽብር ኃይሎች ኬንያ ውስጥ የሚጠቀሙበትን ሰፈር በመውረራቸው ነው የመከላከያ ሰራተኞቹ የተገደሉት። የሶማሊያው ጽንፈኛ ቡድን ትላንት ማለዳ ላይ ለከፈተው ጥቃት ኃላፊነቱን ወስዷል። በምስራቅ ኬንያ የሚገኘው ማዳበይ በተባለው ወታደራዊ ስፍራ የአሜሪካና የኬንያ ወታደሮች ቡድኖች ይጠቀሙበታል። 6 በኮንትራክተር የሚንቀሳቀሱ የሲቪል አውሮፕላኖች በጥቃቱ እንደተጎዱ የዩናይትድ ስቴትሱ አፍሪካ ኮማንድ ባወጣው መግለጫ ገልጿል። የአልሸባብ አማጽያን ቦታውን ካጠቁ በኋላ የኬንያ መከላከያ ኃይሎችና የአፍሪካ እዝ መልሰዋቸዋል ይላል የአፍሪካ ኮማንዱ መግለጫ። የኬንያ መከላከያ ኃይል ያወጣው መግለጫ ደግሞ 5 አጥቂዎችም ተገድለዋል ይላል። በዩናይትድ ስቴትስ ባግዳድ ዓለም አቀፍ አውሮፕላን ጣቢያ ላይ የተገደሉት የኢራናዊ የጦር አዛዥ ጀነራል ቃሲም ሱሌማኒ አስክሬን ቀብር ትላንት ቴህራን ውስጥ ተፈጽሟል። ኢራን ከእንግዲህ የዛሬ 5 ዓመት አካባቢ የተፈረመው አጠቃላይ የተግባር እቅድ JCPOA የደነገጋቸውን እገዳዎች እንደማታከብር፣ የተጣሉባት ማዕቀቦች ሁሉ ከተነሱ ግን ከዓለም አቀፍ የኒውክሌር ኃይል ቁጥጥር ተቋማት ጋር እንደምትሰራም አስታውቃለች። ኢራን አብራዝሃዲ የአራሽ አብራሳዲ ዘገባ ነው። ሰዎች ለመርዳት አስፈላጊውን ሁሉ ለመክፈል ቃል ገብቷል። የሰደድ እሳቱ በሶስት ክፍላተ ሀገር በሚሊዮኖች የሚቆጠር ሄክታር ቦታዎችንም አጋይቷል። ሞሪሰን ዛሬ ለጋዜጠኞች በሰጡት መግለጫ የወደሙትን ከተሞችና መሰረተ ልማቶችን መልሶ ለመገንባት ተጨማሪ 1.4 ቢሊዮን ዶላር መመደባቸውን ገልጿል። እንደ አስፈላጊነቱም ተጨማሪ ገንዘብ እንደሚመደብም መንግስታቸው አስታውቋል። አድማጮች ለሰዓቱ ያስኩላችሁ እነዚህ ዜናዎች እነዚህ ነበሩ። ከቀሪ ጋቢና ፕሮግራሞች ጋር አብራችሁ አምሹ። የጋቢና ጉዟችን ይቀጥላል። ጽዮን ግርማ እያስተናገድኳችሁ እገኛለሁ። አሁን ቀዳሚውን ርዕሳችንን እናስደምጣችሁ።
ወደ ወሎ ዩኒቨርሲቲ ነው የምናቀነው። በቀዳሚው ራሳችን በቅርቡ በአንድ የተለያዩ የህብረተሰብ ክፍሎች ገልጸዋል። ወሎ ዩኒቨርሲቲና የከተማ አስተዳደሩ በጠሩት የምክክር መድረክ ከተገኙት ታዳሚዎች ድርጊቱን አውግዘው
ቱማ አካባቢውን የማይመጥን ህዝቡንም የማይወክል ሲሉ ገልጸውታል።
77 ተፈጥሮ በነበረው ድርቅ በዛን ሰዓት እናት ከልጅ አቀመታ በመስበራበት ሰዓት እንኳን የኛ አካባቢ ማህበረሰብ ያለውን ይያበላ ሙሶ ያገኘውን እንኳን መጀመሪያ የሚያየነበረው ምን ነው አንገቱ ላይ ነበር ማተብ ካለው ክርስቲያን ጥሬውን አዋጥቶ ሳንቲሙን አዋጥቶ ክርስቲያን ከሆነ ፈታት አስፈቱት ቤተክርስቲያን ነው ቢቀበር የነበረው ሙስሊም ከሆነ ደግሞ ሶላተል ጀናዛ ተሰግዶበት ደግሞ እንደዚሁ እስላም መቃብር ነበር ይቀበር የነበረው ዛሬ የመጣበትን እርግማንና መቅሰፍት ሳናቀው እኔም ቆርሞ ተወልጃለሁ ከትግራይም ተዋልጃለሁ ተጋብተናል ያልተጋባ ያለም ደማችን አንድ ነው ኢትዮጵያዊ ነን አኩሪ ታሪክ አለ ያንን አኩሪ ታሪካችንን ሊንል የሚችል የግል ጥቅምና ፍላጎታቸውን ለማርካት ሲሉ ፖለቲከኞችም የሚያደርጉት መሯሯጥ ወንጅሙን ከወንጅሙ እያባሉን እያጋደሉን ያለን ይሄ ስለዚህ አሁን ወሎ ዩኒቨርሲቲ ላይ የተፈጸመው ድርጊት እንደ ደሴት እንደ ወሎን በጥቅሉ እንደ አማራን የሚወክል አይደለም ይሄንን ድጋፍ የሚሰጥ የታመመ ጥረት የሚያስፈልገው ሰው እንጂ እውነት የነኛ ነው ብየኔ አለ
በዩኒቨርሲቲዎች ውስጥ ለሚከሰቱ ግጭቶች መንስኤው የቀድሞ ጥቅማቸውን ያጡ ፖለቲከኞች ናቸው ሲሉ ተሰብሳቢዎቹ ይናገራሉ ለዚህም ነው ሰላማዊ አካባቢዎችን ሰላም የመንሳት ተግባራት ከቅርብ ጊዜያት ወዲህ በስፋት እየተተገበረ የሚገኘው እንደ ተሰብሳቢዎቹ
እውነት የዩኒቨርሲቲው የተማሪዎችና የመምህራን ችግር ነው ወይ ወይም ደግሞ የብሔርና ብሔረሰብ ተማሪዎች ችግር ነው ወይ ብለን በዚህ ጉዳይ ላይ ጊዜ መፍጀት የለብንም
ኢትዮጵያ ብዙ ነገር ነው ተሸክሞ ያለፈው ያ አልበቃ ብሎ አሁንም ደግሞ ትንሽም የማይሰማቸው ሰዎች ሀፍረት የማይሰማቸው ሰዎች አሉ እውነት በጣም የሚያሳዝን የበደልከውን ህዝብ በአደባባይ ይቅርታ መጠየቅ ነው እንጂ እንደገና ደግሞ ጦርነት መታዘምትበት መሆን የለበትም
ልዩ ኃይልና ፖሊስ ሚኒሻ የሚደበደብበትም ሁኔታ ላይ ተደርሷል የህግ የበላይነት መላላ ለምንድነው መንግስት እንዴ የህግ የበላይነት ሳይኖር ብልጽግና ፓርቲ ምንድነው መደመር ምንድነው ትርጉም የለው
በተለይ አንዳንድ መገናኛ ብዙሃንን ጨምሮ በማህበራዊ ድረገጾች አጥፊ መልእክት በሚያስተላልፉ አካላት ላይ ጣታቸውን የሰነዘሩት አስተያየት ሰጪዎች ሐሳብን በነጻነት መግለጽ የሌሎችን ነጻነት ከመጋፋት አልፎ ህልውናቸውን እስከመፈታተን መድረስ አለበት ወይ ሲሉ ይጠይቃሉ
መንግስት ያስተዳድራት የሚችል ከተማ ለምንድነው ዝም የሚባለው በግለሰብ ደረጃ በግለሰብ ስለሆነ የሚመጣው ችግር የለውም አሁን እኮ ይሄ ነገር ነገ ምንድነው የሚመጣው ለምንድነው እንደው በመንግስት ደረጃ እርምጃ መወሰድ የማይችለው ይሄንን የሚፈታ ሳይንስ የለም ወይ ድሮ እኮ ህዋት ሲያስተዳድሩ እኮ የታሰበውን ሁሉ እኮ ይሄን አስባል ተብሎ እየተወሰዱ ሲታሰሩ እናቃለን ለምንድነው እነዚህን ሰዎች መቋጫ ማታደርጉላቸው በሁሉም ነገር በሃይማኖትም በብሔርም ዘረኝነትም ጥግ ረግጠው የሚሄዱት ይሄ ደግሞ እኛ ከተማ ላይ አይመጥናል ከዳር መጥተው ሊያበጣብጡን ሲሉ ለምንድነው ማንነቀውኛ
በሰለጠነ ዘመን ያልሰለጠነ ተግባር እየፈጸሙ ባልሰለጠነ ዘመን ያልሰለጠነ ትውልድ የሰራውን ስህተት ማውገዝ ተገቢ አይደለም ያለም ወጣት ነበር
ድሮ በፈረስ መልእክት እስከሚነገር ድረስ ሳትግባባ የሞትክበትን ዘመን ዛሬ በማይክሮ ሰከንድ ውስጥ መረጃ መድረስ እየቻለ እንዴት እየተግባባን እንሞታለን ሰው እንዴት ያንን ጥፋት ይደግማል
ሰሞኑን በወሎ ዩኒቨርሲቲ በአንድ ተማሪ ላይ የተፈጸመው ግድያ በምንም መለኪያ ከሃይማኖትና ከብሔር ጋር የሚገናኝ አይደለም ይላሉ የዩኒቨርሲቲው የአስተዳደርና ተማሪዎች አገልግሎት ምክትል ፕሬዚደንት ዶክተር አማራ መተኮ
ተተረተቱም ካከከ ያማራም የኦሮሞም ተማሪዎች አሉበት ሃይማኖት ስብጥራቸውን ስናይ ክርስቲያንም ሙስሊምም አሉበት ስለዚህ በሃይማኖት ልንፈርጀው አንችልም የዚህ እምነት ተከታዮች ናቸው እዚህ ላይ ፈጸሙት ማለት አንችልም በብሔርም እንደዚሁ ያንዱ ብሔር አካላት ወይም ልጆች ተባብረው እዚህኛው ብሔር ላይ ጥቃት ፈጸሙ ለማለት አያስደፍረንም ነው
ዘመናት የጠንካራ አብሮነት መገለጫ የሆኑ ህዝቦችና አካባቢዎች ከቅርብ ጊዜያት ወዲህ የግጭት ማዕከል የሆኑት ለምን ይሆን
ይሄ አካባቢ በነገራችን ላይ የትልቅ እሴት ባለቤት ነው አብረሰው አንድ ቤት ውስጥ አገኘዋል የተለያየ ሃይማኖት ተከታይ ሆኖ አንድ ቤት ውስጥ ምናልባትም የተለያየ ብሔር ሆኖ ልታገኘው ሁሉ ትችላለ አማራና ኦሮሞ ተጋብቶ ትግሬውና አማራው ተጋብቶ ጉራጌውና አማራው ሁሉም ተሰባጥሮ ልታገኛቸው ትችላለ ከ25 ከ30% የሚሆነው ማህበረሰብ በዚህ ቅልቅል ውስጥ ነው የምታገኘው እናም ለኢትዮጵያ ሊመጥን የሚችል እሴት ያለው ማህበረሰብ ነው ይሄንን አፈረስክ ማለት ኢትዮጵያን ማፍረስ ቀላል ነው ማዕበሎች እንኳን ሲነሱ ሌላ አካባቢ ላይ ብዙ ውድመት ሲኖር የሰው ህይወት ሲጠፋ እዚህ ጋር ውድመቶች አልነበሩም የሰው ህይወት ተከብሮ ነው የኖረበትና ምንድነው ተረጋግቶ የቆየበት ምክንያት የሚለው የሚከነክናቸው አካላት አሉ ስለዚህ የዚህን እሴት ማራቆትና ማጥፋት ኢትዮጵያን ለማፍረስ ቀላሉ ዘዴ እንደሆነ አጥንተው ደርሰውበታል ብያስባለሁ ስለዚህ ይሄን እሴት እንደነበረ ማስከተልና እንደነበረ መጠበቅ ጸጋውን ማውረስ ለልጆች ዛሬ ተሰብስበው ከነበሩት ሃይማኖት አባቶች አገር ሽማግሌዎችና የድር አካላት የሚጠበቅ ነው ብያስባለሁ
የሃይማኖት አባቶች የአገር ሽማግሌዎች ሴቶች ወጣቶችና ታዋቂ ግለሰቦች በተሳተፉበት የዛሬው ስብሰባ አካባቢውንና ኢትዮጵያን ከጸረ ሰላም ተላላኪዎች ተግባር ለመታደግ የጋራ አጃችንን እናንሳ የሚል መልእክት ተላልፏል። ተብሏል። በመጮቹ ቀናት በክርስትና እምነት ተከታዮች በደማቅ ስነ ስርዓት የሚከበሩት የገናና የጥምቀት በዓላት በሰላም እንዲያልፉም ሁሉም አካባቢውን በንቃት እንዲጠብቅ ተጠይቋል። ለአሜሪካ ድምጽ ሬዲዮ መስፍን አራጌ ነኝ ከደሴ።
Gabina VOA, let's cross boundaries together.
መስፍንን እናመሰግናለን። ወደ ተከታዩ ዘገባችን እንመናልፈው። ሚዛን ወጣቶች የነጻ የህግ ድጋፍና አገልግሎት በጎ አድራጎት ማህበር ለአቅመ ደካሞችና ድጋፍ ለሚያስፈልጋቸው የህብረተሰብ ክፍሎች ነጻ አገልግሎት በሐዋሳ ከተማ መስጠት ከጀመረ 5 ዓመታት አስቆጥሯል። በሺዎች ለሚቆጠሩ ተጠቃሚዎችም ግንዛቤ ከመስጠት ፍርድ ቤት ቆሞ እስከ መከራከር ነጻ አገልግሎትን ሰጥቷል። በ2007 ዓ.ም በ25 በጎ ወጣቶች አገልግሎት መስጠት የጀመረው ማህበሩ አሁን ባሉ 7 በጎ ፈቃደኞች ስራውን ቀጥሏል። የሐዋሳው ዘጋቢያችን ዮናታን ዘብዲዮስ ከማህበሩ ፕሬዝዳንት ዮፍታሄ ተካልኝና ከማህበሩ አባል ሀብታሙ ጸጋይ ጋር ቆይታ አድርጓል።
ሚዛን ወጣቶች ነጻ የህግ ድጋፍና አገልግሎት በጎ አድራጎት ማህበር ተቋቋመው ከተለያዩ ዩኒቨርሲቲዎች በህግ በተመረቁ ወጣት ተማሪዎች ሲሆን ስራ የጀመረው በ2007 ዓ.ም በ25 በጎ ወጣቶች ነበር። አላማው አቅም ለሌላቸው የህብረተሰብ ክፍሎች ነጻ የህግ ድጋፍ መስጠት መሆኑን ነው። ከቪኦኤ ጋቢና ጋር ቆይታ ያደረጉ የማህበሩ ፕሬዝዳንት ዮፍታሄ ተካልኝና የማህበሩ አባል ወጣት ሀብታሙ ጸጋዬ ተናገሩት።
ሚዛን ወጣት የህግ ባለሙያዎች ማዕከል የተጀመረው መጀመሪያ በ2007 አመተ ምህረት ነው። ከደቡብ ክልል ጠቅላይ አቃቤ ህግ ጽህፈት ቤት ነጻ የህግ ድጋፍ አገልግሎትና የግንዛቤ መስጫ ፍቃድ በማግኘት እየሰራ ይገኛል። አገልግሎቱንም የሚሰጠው በዋናነት በበጎ ፈቃደኞች ነው፣ ሙሉ ለሙሉ ማለት ይቻላል። እና የህግ ባለሙያዎች ከዩኒቨርሲቲ ተመረቁ የህግ ባለሙያዎች ለማህበረሰቡ ያገኙትን እውቀት ማህበረሰቡ መካከል ባለው የህግ ክፍተት ማህበረሰቡ ተጎጂ እንዳይሆን የማስተማር እንዲሁም ደግሞ የነጻ የህግ ድጋፍና የጥብቅና አገልግሎት ነው በዋናነት እየሰጠ ያለው።
ሀብታሙ ደግሞ ይህን አገልግሎት እንዲሰጡ ያነሳሳቸውን ነግሮኛል።
ነጻ የህግ ድጋፍ እንድንሰጥ ያነሳሳል። የእኛ ማህበረሰብ በጣም በፍርድ በህግ ሂደቶች ብዙ የተበደለ ማህበረሰብ ነው ያለን እና ብዙዎች ደግሞ በጣም የሚያሳዝን ነገር በህግ በፍርድ ቤቶች የሚሰማ ታያለን። ስለዚህ ቢያንስ ከዚህ ማህበረሰብ የተፈጠርክ ሰው ሆነ የማህበረሰቡና ትንሽ እንኳን ሙሉ በሙሉ ባይሆንም ትንሽ የሆን ቀዳዳ መድፈን ብትችል ባለችው እውቀት ማህበረሰቡን ማገልገል ጥሩ ነው እና እኔ እንደሆን ብዙ እንኳን አክቲቭ ሆኜ እንደ ሌሎች አባላት ያገለገልኩ ባይሆንም መነሻው እኔ ውስጥ ያለው ሀሳብ ያኔ ከነሱ ጋር አብሬ ሲሆን ጆይን ሳደርግም ስሰራም የማስበው ነገር የእኔ እዚህ ምድር ላይ መኖር ለሰው መጥቀም አለበት። ያገኘው ጥቀት ለሌሎች መጥቀም ይችላል አለበት። ምንም እንሻ የለው ገንዘብ ፍላጎት አይደለም፣ ግን ቀንነት ከውስጥ የመነጨ ማህበረሰቡን ከመዳት ከውስጥ የመነጨ ፍጹም ቅንነት የተሞላ ሰርቪስ ነው። ቤስታ ቤስቲ ሳንቲ 10 ሳንቲም አይከፍሉም። አቤቱታ ተጽፎ በኮምፒውተር ፕሪንት ተደርጎ ምንም የሚጠይቁት ነገር የለም። ኢኮኖሚካሊ ይሄን ለማጻፍ ጠበቃ እንደይኖራቸው ገንዘብ አቅም ስለሌላቸው ይረዱ የሚል የቀበሌ ሌተር ከመጠየቅ ውጪ ምንም የሚጠይቁት ነገር የለምና ምናልባት ያን በሰራውባቸው ጊዜዎች ደስ ይለኛል። አንድ ለማህበረሰቡ እንደ አንድ የማህበረሰብ አካል የሆነ ነገር አደረኩ ብዬ እንዳስብ የሚያደርገኝ ነው። በእለት ተእለት ስራችንም እንኳን ሰውን ሰርቭ ለማድረግ ውስጣዊ ማንነት የሚያነሳሳ አይነት ስራ ስለሆነ ነው። በዛ ምክንያት ነው ውስጣችን ተነሳስቦ ያን ነገርም ሰዎችን ለመርዳት የምናስበው።
የማህበሩ ፕሬዝዳንት ዮፍታሄም ማህበሩን አቋቁመን ይህንን አገልግሎት እንድንሰጥ ያነሳሳን የማህበረሰቡ የንቃተ ህግ ደረጃ ያለበትና በአገሪቱ ፍትህ ውድ በመሆኑ ነው ብሏል።
ማህበረሰባችን ለህግ ያለው ቅርበት በጣም ሩቅ ነው። ማህበረሰባችን ስለ ህግ አያውቅም። ኢቭን የተማሩ እንኳን ሰዎች ራሱ ከህግ በጣም ሩቅ ናቸው። እና የግንዛቤ ስርጸት የህግ ግንዛቤ ስርጸት የሚባለው በጣም ሩቅ ነው ለማህበረሰባችን። እና በዛ ምክንያት ብዙ ሰዎች ይጎዳሉ። በቀላሉ አክሰስ ማድረስ ተደራሽ መሆን የነበረበት የህግ ጉዳዮችን ሩቅ ያደርግባቸዋል። ሌላው ደግሞ ላልተፈለገ ወጪ ይዳረጋሉ። በዚህ መሃል ደግሞ የፍትህ ደላሎች አሉ፣ እነሱ ተጠቃሚ ይሆናሉ። ሰው ባለማወቁ ምክንያት ለብዙ ነገር ላልተፈለገ ለብዙ ወጪም ብዙ የጊዜ ብክነት ለብዙ የሞራል ብክነት ይዳረጋል። ስለዚህ ሰው ማወቅ አለበት በሚል ይሄ አንዱ ፐርፐዝ ነው። ሌላው ደግሞ ፍትህ ያገር ውድ ናት እና ሁሉ ማህበረሰብ ፍትህን አክሰስ ለማድረግ ፍትህን ለመድረስ በጣም ይወደድበታል። ጠበቃ ቀጥሮ ጉዳዩን አማክሮ ለመድረስ። ስለዚህ በዚህ ጉዳይ ፍትህ ውድነት ካለን ደሃው ሰው አቅም የሌለው ሰው ፍትህን መግዛት የማይችለው ሰው እንዴት ነው ፍትህን ማግኘት የሚችለው ብለን ስናስብ በጣም ይከብዳል። ስለዚህ ያንን የማህበረሰብ ክፍል ተደራሽ ለማድረግ ፍትህ ለሁሉም መሆን ካለበት ደሃውም ደግሞ መጠቀም አለበት፣ ፍትህን ማግኘት አለበት፣ ለፍትህ ቅርብ መሆን አለበት። በእነዚህ ሁለት መነሻዎች ሚዛን ነጻ የድጋፍ አገልግሎት መስጠት ጀምሯል።
የበጎ አድራጎት ማህበሩ በሺዎች ለሚቆጠሩ አቅመ ደካሞችና ድጋፍ ለሚያስፈልጋቸው የህብረተሰብ ክፍሎችም ነጻ አገልግሎት ሰጥቷል። ሚዛን 50 ሺዎችን ስለ ህግ አስተምሯል፣ ለ3 ሺዎችም ደግሞ ፍርድ ቤት ቆሞ ተከራክሯል ብሏል።
ግንዛቤ መፍጠር ስትጀምርልህ ከ50 ሺህ ሰው በላይ የግንዛቤ መፍጠር ስራ ሰርተናል። በማስ ሚዲያም በኦንላይን ወይም ደግሞ በሶሻል ሚዲያ ሰዎችን ለመድረስ ጥረት አድርገን ደርሰናል። በእንትን ደግሞ ወይ ቆመን በተከራከርንባቸው ስናስብ በዚህ 5 አመት ውስጥ አሁን ከተቋቋመን 5 አመት ሆኗል ኦልሞስት ከ2000 3000 ሰው በላይ ረድተናል።
ምናልባት በዚህ ኤሪያ ላይ ምን ያህል ሰውን ሰፖርት አርጋችኋል ተብሎ በተነሳው ጥያቄ ላይ የሰዎችን ቁጥር ይሄን ያህል ብሎ ማንሳት አንዳንዴ ምን ይላሉ መሰለ ሰዎች ይሄን ሰራው ሪፖርት ሲያደርጉ ቁጥር አትፍራ ይላሉ ኤግዛጀሬት ለማድረግና ማየት ነው በተግባር የሚታይ ምስክርነትም ያለው ስራ ስለሆነ ብዙዎችን አዋሳ ከተማ ከፍተኛ ፍርድ ቤት ከጀርባ ያለውን ቢሮ ምን ያህል ሰው ተረድቷል የሚለውን ሰው ሄዶ በአካል ቢያዩ ምናልባት የባለ ጉዳዮቹ ስም በመዝገብ ላይም በሊስት ላይም ስለሚመዘገብ እዛ ሄደ ብታየው ለአንተ በጣም ጥሩ ማስረጃም ይሆናልና በጣም ብዙ ሰው የሚረዳው።
ከሚዛን ወጣቶች ነጻ የህግ ድጋፍ መስጫ ማህበር ጋር ያደረኩት ቆይታ በዚህ አላበቃም። ማህበሩ የሰራቸውን ስራዎችን በተመለከተ የተጠቃሚዎችን ምስክርነትና ሌሎች ጉዳዮችን በስፋት ያዘ ክፍል ይጀምራለሁ። ለጊዜው መልካም ገና ባል። ለአሜሪካ ድምጽ ራዲዮ ዮናታን ዘብዲዮስ ሐዋሳም።
ዮናታንን ለዘገባው እናመሰግናለን። አሁን ከዘጋቢዎች መስኮት ወደ ስፖርት ነው ማለት ነው።
አመሰግናለሁ ጽዮን። በዛሬው የጋቢና ስፖርት አፍታ የኢትዮጵያ ፕሪሚየር ሊግ 6ኛ ሳምንት ጨዋታዎች ተካሂደዋል። እነማን ድል ቀናቸው እነማን ሳይሰምርላቸው ቀረ የሚለውን እናነሳሳለን። በቻይና የዛይመን ማራቶን የትኞቹ ኢትዮጵያን ባለድል እንደሆኑም ነግራችሁ ምርጥ የአህጉሪቱን ተጫዋች ነገ ይፋ ያደርጋል። ለነማን ያሸናፊነት ግምት ተሰጥቷል የሚለውንም እንወያያለን። ከአዲስ አበባ የቪኦኤ ስፖርት ጉዳዮች ዘጋቢና ተንታኝ ግርማቸው ከበደ አብሮኝ ያመሻል። ግርማቸው እንዴት አመሸ?
እንደምን አመሸ አፍታሙት?
ኢትዮጵያን ስፖርት አፍቃሪዎች ከሳምንት ሳምንት የሚከታተሉት የኢትዮጵያ ፕሪሚየር ሊግ 6ኛ ሳምንት ጨዋታዎች ከሰሞኑ ተካሂደዋል። ግርማቸው የሳምንቱ ጨዋታዎችን ይዘትና አበይት ክስተቶች እስቲ ያጋራል።
ባለፈው አርብ በተካሄደ ጨዋታ ነው የ6ኛ ሳምንት ጨዋታዎች መደረግ የጀመሩት። በአርቡ ጨዋታ ሰበታ ከተማ ወላይታ ድቻን 1-0 አሸንፏል። ከዛ በኋላ አትላንትናና ከትላንት በስቲያ በተደረጉ ጨዋታዎች ደግሞ ኢትዮጵያ ቡና ፋሲል ከነማና ቅዱስ ጊዮርጊስ ወሳኝ የሚባሉ ተኛው ሳምንት ድረስ የሊጉ መሪ የነበረው ወልዋሎ የውጤት ቀውስ የሚባል መጠነኛም ቢሆን የውጤት ቀውስ ውስጥ የገባ ይመስላል። ያለፉትን 3 ጨዋታዎች ማሸነፍ አልቻለም። ከ3ቱ ጨዋታዎች ደግሞ በአንዱ በመቀሌ 70-0 ተሸንፎ ነበር። ስለዚህ ከመሪነት ውጪ ነው ወልዋሎ ዲግራት ዩኒቨርሲቲ። በሳምንቱ ትልቁ ውጤት ያስመዘገበው ግን ኢትዮጵያ ቡና ነው። ኢትዮጵያ ቡና ሀዲያው ሳናን 5-0 አሸንፏል። ይሄም በሜዳው ባደረጋቸው 2 ጨዋታዎች 9 ጎሎችን እንዲያስመዘግብ አስችሎታል። ከዚህ በፊት በሜዳው ባደረገው ጨዋታ ሐዋሳ ከተማ 4-1 አሸንፎ ነበር ኢትዮጵያ ቡና። ያው ከሜዳው ውጪ ግን እስካሁን ባያሸንፍም ማለት ነው። ሌላኛው በጣም ሲጠበቅ የነበረው ጨዋታ ደግሞ ፋሲል ከነማና ባህር ዳር ከተማ ያደረጉት ጨዋታ ነበር። ይሄ ትልቅ ደርቢ ጨዋታ ነው ከከተሞቹ መካከል ባለው ቅርበት፣ በጎንደርና ባህር ዳር ባለው ቅርበትም የተነሳ ትልቅ የሚባል ደርቢ ነበር። ነገር ግን በፋሲል 3-0 አሸናፊነት ተጠናቋል። ሌላኛው ምናልባት ትልቁ ውጤት የሚባለው የቅዱስ ጊዮርጊስ ውጤት ነው። ሻምፒዮኑን መቀለ 70-0 2-1 አሸንፏል ቅዱስ ጊዮርጊስ በዚህ ጨዋታ። በሳምንቱ አጋማሽም የ7ኛ ሳምንት ጨዋታዎች ይደረጋሉ። ለጊዜው ግን ፋሲል ከነማ በ11 ነጥብ የሊጉ መሪ ነው። በተመሳሳይ 11 ነጥብ ያለው በጎል ልዩነት የተበለጠው ወልዋሎ ዲግራት ዩኒቨርሲቲ ሁለተኛ ነው። ሻምፒዮኑ መቀሌ 71 ደርሳ ደግሞ ሶስተኛ ደረጃ ላይ ይገኛል በ10 ነጥቦች። የወራጅ ቀጠናው ላይ ሀዲያ ሆሳዕና የመጨረሻውን ደረጃ ይዟል። በኢትዮጵያ ቡና 5 ለባዶ ከተሸነፈ በኋላ ወላይታ ድቻ 15ኛ ደረጃ ላይ ነው የሚገኘው። እንዲሁም ደግሞ ስሁል ሽረ 14ኛ ደረጃ ላይ ይገኛሉ። እነዚህ ይመስላሉ የ6ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ጨዋታዎች አጣሙ።
ወደ ቀጣዩ ርዕሰ ጉዳይ ከመሻገራችን በፊት ወደ ቻይና እናቀናለን። በቻይና ዛይመን በትናንትናው ዕለት በተደረገ የማራቶን ሩጫ ውድድር ኢትዮጵያን የድል መንበሩን ተቆጣጥረዋል። በወንዶች ብርሃን ነበበው ተስፋዬ ውድድሩን በ2 ሰዓት ከ06 ደቂቃ 16 ሰከንድ በመጨረስ የወርቅ ሜዳሊያ አሸንፏል። ኬንያዊው ሩበን ኪፕሮፕ የብር ሜዳሊያ እንዲሁም ሌላው ኢትዮጵያዊ ግርማይ ብርሃኑ ገብሩ ደግሞ የነሐስ ሜዳሊያ ተሸላሚ ሆነዋል። በሴቶች መዲና አደሜ አርሚኖ የወርቅ ሜዳሊያ አሸናፊ ሆናለች። የ2 ዓመቷ መዲና ውድድሩን የጨረሰችው 2 ሰዓት ከ26 ደቂቃ ከ12 ሰከንድ በሆነ ሰዓት ነው። የሀገሯ ልጆች መስራ ሁሴንና አፍራ ጎደፋይ ተከታትለው በመግባት የብርና ነሐስ ሜዳሊያ አሸናፊ ሆነዋል። በዚህ ውድድር ላይ 35,000 ተወዳዳሪዎች ከ41 ሀገራት ተሳትፈዋል። በቻይና ምድር ትልቁ የማራቶን ውድድርም ነው። ግርማቸው ወደ አንተ ልመለስ። የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የዓመቱን ምርጥ ተጫዋች ይፋ ያደርጋል ተብሎ እየተጠበቀ ነው። ከዚህ ጋር የተያያዙ ሐሳቦችን እስቲ ያጋራል።
ሐሳቡ ነገ በግብጽ በሚደረገው የአፍሪካ እግር ኳስ ኮንፌዴሬሽን ካፍ የዓመቱ የአፍሪካ ምርጥ ተጫዋች ምርጫ እንግዲህ 3 ተጫዋቾች ናቸው የመጨረሻ እጩዎች ውስጥ የገቡት በትኩረት የሚጠበቁት ማለት ነው። በወንዶቹ በኩል ሙሐመድ ሳላህ፣ ሳዲዮ ማኔ እና ሪያድ ማህሬዝ ናቸው። ሙሐመድ ሳላህ እና ሳዲዮ ማኔ ለሊቨርፑል ነው አሁን የተጫወቱ የሚገኙት። ሪያድ ማህሬዝ ደግሞ ከማንቸስተር ሲቲ ጋር ባለፈው ውድድር ዘመን ድንቅ የውድድር ጊዜን አሳልፈዋል። ባለፉት 2 የአፍሪካ ምርጥ ተጫዋቾች ምርጫ ላይ ያሸነፈው ሞሳላ አሁንም ምናልባት ለ3ኛ ጊዜ ሊያሸንፍ ይችላል ተብሎ ይጠበቃል። ይሄ ደግሞ በተለይ የሚያሸንፍ ከሆነ ከሳሙኤል ኤቶና ከያያ ቱሬ ቀጥሎ የካፍን የአመቱ የአፍሪካ ምርጥ ተጫዋች ምርጫን ከ2 ጊዜ በላይ ያሸነፈ ብቸኛው ተጫዋች ያደርገዋል። ነገር ግን ቀላል የሆነ ፉክክር አይጠብቀውም።
የቪኦኤ የስፖርት ጉዳዮች ዘጋቢና ተንታኝ ግርማቸው ከበደ ከአዲስ አበባ እጅግ በጣም አመሰግናለሁ። መልካም ምሽት ይሁንልህ።
አመሰግናለሁ ሀብታሙ። መልካም ምሽት ይሁንልህ አንተም።
ሀብታሙ ስዩምንን እናመሰግናለን። ከግርማቸው ጋር ጥሩ የስፖርት ቆይታ አድርገው ነበር። ከዚህ አስከትለን ደግሞ ዛሬ በነገ ዕለት የሚከበረው የገና ዋዜማ ምሽት ነው። በመላው ኢትዮጵያ ወጣቶች አውደ አመቱን ዋዜማ በምን መልኩ በማሳለፍ ላይ እንዳሉ ጠይቀናል። ዋዜማውን በምን መልኩ እያሳለፋችሁ ናችሁ ያላችሁት ብለናል። የደንገረመው ናት የጠየቀቻችሁ።
አማራ ክልል ያለው ያው አማራ ክልል ውስጥ ደቡብ ጎንደር ደብረ ታቦር ነው። ቆል ባጋጣሚ ከደብረ ታቦር ከተማ ደብረ ታቦር ኢየሱስ የሚባል ተራራው አለ ላይ ያለ ክብረ በዓል አለ። ብዙ ወጣቶች እዚያ ሄደው በደንብ እያከበሩ ነው ያለ ዝግጅት አሁን ለነገ እያደረጉ ነው። አሁንም ሽርም ጉድ እየተባለ ነገ ሊከበር ነው። አሁን ይህንን አደር አድርገን ነገ ሌሊት ነው ቤተ ክርስቲያን ሄደን የምናድረው። የቤተ ክርስቲያን ምላሽ ያው በዓላችን ስናከብር እንውላለን ማለት ነው። በቤታችን ዝግጅት ያው አሁን ዶሮ ተገፍ እየታየ ነው። ከደጃፍ ሽንኩርት እየተከተፈ ነው። አሁን እንግዲህ ማታ ሰዓት ዶሮ ታርዶ ሌሊት ሲሰራ የሚያድር እኔ እንኳን ቤተክርስቲያን እጄ ነው የማድር። አሁንም ከጓደኞች ጋር ወደ ወዲህ እያልኩ ነው ያለሁ። ጠዋት እስከ 6 ሰዓት ገበያ በግ የሚገዛ ምናምን አብረን እንሄዳለን። ወይም እኔ ገና ወጣት ስለሆንኩ ነው እንጂ አባወራዎቹ ገበያ ነው የሚሉ አውዳመቱ ነው የተጣላውን
ሳምራይ ጥላን ባላል ቦሌ አካባቢ ነው ያለው። ቦሌ በዓሉን ዋዜማ አሁን ከዚህ በኋላ ኤግዚቢሽን ለበገባት ነው ትንሽ እዚህ ሻይ ቡና ብለን ከዛ ሚሊኒየም ሆል ኤግዚቢሽን አለ። ኤግዚቢሽን ገብተን ከዛ በኋላ ወደ ቤት ይባላል። ያው ዋዜማ አሪፍ ነው። ሁሉም እንቅስቃሴ ላይ ነው ያለው። ማለት ባንክ አካባቢ ከተማ ጥሩ አቋም ላይ ነው ያለችው። ግብይቱ አሪፍ ነው። እንዴት እየተሯሯጠ ነው። እንግዲህ ከቤተሰቦቻችን ጋር ነው ለማሳለፍ ያሰብነው።
ስሜ ባንታምላክ ፈለቀ ይባላል። ከሮትራክት ክለብ ኦፍ አትሮንስ እንደተለመደው በየባሉ እንደምናረጋው ባሁኑ ደግሞ ሮትራክት ክለብ ኦፍ አቡጊዳ የሚባለው ጎዳና ላይ የሚኖሩ እህትና ወንድሞቻችንን የምግብ የማብላትና ልብስ የመስጠት ፕሮግራም ይኖረናል። ነገ ከ1500 እስከ 2000 ሰው እንመግባለን ብለን ተፈቃደን ለባሉ ማለት ነው። ካቴድራል ትምህርት ቤት ቢመጡ ማንኛውም ሰው ብሮን የሰው ኃይልም ስለሚያስፈልገን መጥቶ ቢታጠፍ ለራስም ጥሩ ነው። ጥሩ ስሜት ይሰጣል። ከዛ ተጨማሪ ደግሞ ሰዎችንም አብረን ባል እናሳልፋለን ማለት ነው። ጎዳና ላይ የሚኖሩት እና ወንድሞቻችንን እንሰበስበው ከባሉ አንድ ቀን በፊት ጧት ላይ በተለያየ አቅጣጫ ተሰብስበን እንበተናለን። ከዛ ጎዳና ላይ ያገኘናቸውን ሰዎች ነገ ፕሮግራም እንዳለ እና ካቴድራል እንዲመጡ በመንገድ ነው የምንጠራቸው። በጣም የተለመደ ነው። ላለፉት 9 አመታት ነው ካልተሳሳትኩ እያደረግን ያለ ነው። ስለዚህ ብዙ ሰውም ባንጠራውም የመምጣት ሁኔታ ያሳያል። ከዛ በተጨማሪ ደግሞ ፕሮግራሙን ለማዘጋጀት ካለፉት አንድ ወር ጀምሮ በጣም አክቲቭሊ የሮትራክት ክለብ ኦፍ አቡጊዳ ሲሰራ ነበር። ልብስን ለመሰብሰብ በተለያዩ ሶሻል ሚዲያዎችን በመጠቀም እና በተለያዩ ሁኔታዎች ልብስም የገቢ ማሰባሰቢያም ፕሮግራሞች እየፈለጉ ይህንን ፕሮግራም ፈንድ ለማድረግ ሲጥሩ ነበረ።
ሰላም ሰላም
ሁላችሁንም እናመሰግናለን። እኛም መልካም የገና በዓል ዋዜማ ይሁንላችሁ እንላለን። በዝግጅቶቻችን ላይ የሚኖራችሁን አስተያየት በፌስቡክ አት ቪኦኤ አማሪክ በትዊተርም እንዲሁ ሃሽታግ ጋቢና ቪኦኤን በመጠቀም አድርሱን። ጋቢና ቪኦኤ አት ቪኦኤ ኒውስ ዶት ኮም የኢሜል አድራሻችንን ተጠቀሙ። ጋቢና ቪኦኤ ብላችሁ የኢንስታግራም ገጻችንን ተከተሉ። ፕሮግራሙን በመምራት አብራችሁ የቆየሁት ጽዮን ግርማ ነበርኩ። ዝግጅታችንን በማቀናበር ደግሞ ኤልያስ ገበያው አብሮን ነበር። ቲያን የስርጭት ምህንድስናውን በመቆጣጠር አብራን አምሽታለች። መልካም የገና በዓል ዋዜማ እያልን በተከታዩ የአመት በዓል ዜማ የአውዳመት ዜማ እንሰናበታችኋለን። ደህና ደሩ። መልካም ምሽት።
ራዲዮ ሰገሌ አሜሪካቲ راديو سغالي امريكا ويتتاق ابيام مجماتات تغلغل كيسا سالما فلكا هنگسا